ክፍል ሁለት ፕሮግራማችን አሁን ይጀምራል። በመጽሐፍት ዓለም ፕሮግራማችን በአቤ ጉበኛ የተደረሰውንና በታላቁ አጼ ቴዎድሮስ የሕይወት ታሪክ ላይ ተመርኩዞ የተጻፈውን ታሪካዊ ልቦለድ ትረካ ክፍል 21 አሰምተን የተቀላላ ፕሮግራማችን ፍጻሜ ይሆናል። አንድ ታሪካዊ ልቦለድ ከአቤ ጉበኛ 1961 ዓመተ ምህረት አዲስ አበባ። ይህ መጽሐፍ የኢትዮጵያን ነጻነትና ጠቅላላ ደህንነት ለመጠበቅ ሕይወታቸውን ለሰው ወደፊትም አስፈላጊ በሆነበት ጊዜ ለሀገራቸው ነጻነት ሕይወታቸውን ለሚሰዉ ሁሉ መታሰቢያቸው እንዲሆን አበርክቻለሁ። አቤ ጉበኛ ክፍል 21
አጠቅብሎ ፈረስ ካሳብሎ ስም ባርባር ይሸበራል ኢየሩሳሌም አንማዩ ቱርክማይ የምሸሽ ነው ፈረሱ አባት አጠቅ ስሙ ቴዎድሮስ ጠላትን የሚበትን እንዳውሎ ነፋስ አንማዩ ቱርክማይ የምሸሽ ነው።
ምዕራፍ 45 የቆንስል ፕላውድን ፍጻሜ። ደጃች ንጉሴና ደጃች ተሰማ የአጼ ቴዎድሮስን መዝመት ሲሰሙ ምንም ውጊያ ሳይሞክሩ ወደ በረሃ ስለገቡ ንጉሰ ነገስቱ እነዚህ ሽፍቶች መኳንንት ጥለውት የሸሹትን መሳሪያና ዕቃ እንዲሁም ተቋርጦ የቀረውን ወታደር ማርከው ወገራን በዚያው ዳሰው ወደ ደብረ ታቦር ተመለሱ። ቆንስል ፕላውድንም ትግሬ ከነንጉሴ ቁጥጥር ነጻ መሆኑን ሲያውቅ ከአጼ ቴዎድሮስ ጋር ተገናኝቶ ወደ ምጽዋ በዚያውም ወደ አገሩ ለመሄድ ተነሳ። ከንጉሰ ነገስቱ ለመሰናበት በቀረበበት ጊዜም አቶ ቡላዴን እንግዲህ መለያየታችን ነው አሉ አጼ ቴዎድሮስ። ደህና ተሆንኩም መለሳለሁ ጃንሆይ አለ ቆንስል ፕላውድን። እንግዲህ ይሁን እንጂ መቼስ ምን ይደረጋል? የሚያስፈልገኝን ነገር ሁሉ አንተ ስለምታቀው አደራዬን ሁሉ ላንተ ሰጥቻለሁ። ኢትዮጵያ ባትወለድባትም አገርህ ናት፣ እኔም አባትህ ነኝ አሉ ንጉሰ ነገሱ። አዎ ጃንሆይ እውነት ነው አለ ቆንስል ፕላውድን። ይህን ከመሳሰለው ውይይት በኋላ ለስንቅ የሚሆን ገንዘብ አውጥተው ሲሰጡት ቆንስሉ በይሉንታ አልቀበልም ብሎ ድርቅ አለ። ይሁን እንጂ በብዙ ሁኔታ ለምነው ከገንዘቡ ግማሹን ያህል እንዲቀበል አደረጉና በየመንገዱ ያሉ ሹማምንት በክብር እየተቀበሉና እየሸኙ እንዲያሳልፉት የጻፉለትን ደብዳቤ ጭምር ሰጥተው አሰናበቱት። የቆንስል ፕላውድን ወደ አገሩ ለመሄድ መነሳት በብዙ መኳንንት ልብ ሐዘንን ፈጥሮ ነበር። ከሁሉ ይበልጥ ታላቅ ቅርታ ያደረባቸው አጼ ቴዎድሮስና ሊቀ መኳስ ዮሐንስ ነበሩ። ዎልተር ፕላውደንና ጆን ቤል ከብዙ ዓመታት በፊት ግብጽ ውስጥ ስዌዝ ላይ ተገናኝተው የአባይን መነሻ ለማየት ወደ ኢትዮጵያ መጡ። ከዚያም ለአምስት ዓመታት ያህል በኢትዮጵያ ውስጥ ሲዘዋወሩ ቆይተው ወደ አገራቸው እንደተመለሱ በኢትዮጵያ ያዩትን ሁሉ ለእንግሊዝ መንግስት በጽሑፍ አቀረቡ። የእንግሊዝ መንግስትም ከኢትዮጵያ ጋር የወዳጅነት ግንኙነት ለመመስረት አስፈላጊ ሆኖ ስላገኘው በጊዜው የመካከለኛው የኢትዮጵያ ግዛት የበላይ መስፍን ወደ ነበሩት ወደ ራስ አሊ ክላውዴን እንደ ቆንስል ጆን ቤልም ረዳት ሆነው ስለተላኩ እንደገና ወደ ኢትዮጵያ አብረው መጡ። እዚህ ጊዜ ጀምረው እነዚህ ሁለት ጓደኞች መንታ ሆነው እንደተወለዱ ወንድማማቾች ባንድነትና በታላቅ ወዳጅነት ይኖሩ ነበር። በዚህ ጊዜ ሊቀ መኳስ ዮሐንስ በዜግነቱም ሆነ በጠባዩና በልማዱ እንደ እንግሊዛዊ ሳይሆን እንደ ኢትዮጵያዊ የነበረ ቢሆንም ባንድ ላይ መጥተው ይህን ያህል ዘመን ያን በመሰለ ወዳጅነት አብሮት የቆየው ጓደኛው ሊሄድበት ሲነሳ ሆዱ ተሸበረበት። ቆንስሉን መኳንንቱ ሁሉ ሸኝቶት ከተመለሰ በኋላ ሊቀ መኳስ ዮሐንስ ከበቅሎው ጎን ሆኖ እየሄደ ብዙ ነገር ሲነግረው ቆየና ሁለቱም ባይኖቻቸው እንባ እንደተሞላ ተሰነባብተው ተለያዩ። ቆንስል ክላውደን በፊት ጎንደር ደርሶ ወደ ምጽዋ ለመሄድ ጎንደር ጥግ እንደደረሰ ጋረድ ክንፉና ወታደሮቹ አደጋ ጥለው ደረቱን በጦር ወግተው ከወደቀበት ማረፉት። ይህን የሰሙት የጎንደር ነጋዴዎች 1000 ብር አዋጥተው ጋረድን በመለመን ምርኮኛውንና ቆስለኛውን ቆንስል አስለቅቀው ጎንደር በሚገኘው ግቢው እንዳደረሱት በዚያ ኃይለኛ የጦር ቆስል ለዘጠኝ ቀናት ያህል ሲሰቃይ ቆይቶ ኢትዮጵያና የንጉሠ ነገሥት ቴዎድሮስ ወዳጅ የነበረው ቆንስል ዎልተር ክላውደን ከዚህ ዓለም በሞት ተለየ። ለቆንስሉ ቀብር የታየው ስነ ስርዓት ምን ያህል ታላቅና ክብር የተሞላበት ስለነበር ከቆንስሉ ሞት ጋር በእንግሊዝ ሀገር የተወራው ሁለተኛው ወሬ ይኸው ነበር። ከዚህም ጋር አጼ ቴዎድሮስ ሟቹን ቆንስል ከነጋረድ እጅ ለማስለቀቅ የጎንደር ነጋዴዎች የከፈሉትን ገንዘብ ስለከፈሏቸው ይህንም እንግሊዞች ሰምተዋል። አጼ ቴዎድሮስ ወደ ሸዋ ለመዝመት እየተዘጋጁ ደብረ ታቦር ላይ እንዳሉ በቆንስል ክላውደን ላይ ጋረድ ክንፉ የፈጸመውን የግፍ ስራ ሲሰሙ ቁጣና ጸጸት አቃጠላቸው። ሊቀ መኳስ ዮሐንስም እጅግ በሆነ ሐዘን ላይ ወደቀ። ንጉሠ ነገሥቱን በየጊዜው በማጽናናትና በመምከር ፋንታ ራሱ ቁጭ ብሎ ክላውደንን እያሰበ ሲያለቅስ መዋል አመጣ። ፈረንጆች ሰው ከሞተ በኋላ ብዙ አያለቅሱም የሚባል ወሬ ነበር። አበሾችም ይህን ያምኑ ነበር። ነገር ግን ሊቀ መኳስ ዮሐንስ እንዲህ ያለ ሰው ሆኖ አልታየም። ከአበሻ መካከል እንኳ እጅግ አዛኝ የሚባለው ሰው የሚያሳየው ሐዘን አይነት ታየበት። ቁጭ ብሎ እንባውን ማጉረፍ ከጀመረ ፊቱ ሳምባ እስኪመስልና ራስ ምታት እስኪከሰክሰው ድረስ ሲቀጠቀጥ ካልቆየ በቀላሉ አያቋርጥም ነበር። ከሁሉም ይልቅ ቆንስሉ ከቆሰለ በኋላ ምንም ሊጽፍ ወይም ሊናገር ባለመቻሉ የአደጋው አጣጣል ሁኔታ ተጣርቶ አልታወቀ ስለነበር ልዩ ልዩ ታሪክ እየተጨመረ ሲነገር የሊቀ መኳስ ዮሐንስ ሐዘን እየበረታ ሄደ። አንዳንዶቹ ጋረድና አሽከሮቹ ከበው ያዙትና ታጃቢዎቹ አንዱ እንኳ ሳይደርስለት ወሰዱት። ከዚያም ወደ ዱር እንዳገቡት ህመሙ ጠንከር ብሎበት ስለነበር የአንድ ዛፍ ስር ተደግፎ ተቀመጠ። ጥቂት ቆይቶ ማረፍ ሲያወጣ እጁን ወደ ኪሱ ሲያገባ ሽጉጥ ሊያወጣ መሰለውና ጋረድ ክንፉ የያዘውን ጦር በቆንስሉ ደረት ላይ ቀበቀበው። ከዚያ ጦሩ አልነቀል ብሎ አንድ ጡንቻማ ወታደር የቆስለኛውን ደረት በእግሩ ረግጦ በስንት ስቃይ መዘዘው ይላሉ። ሌሎቹም ከዚህ የማይሻል የስቃይ ታሪክ ያወራሉ። ይህ ሁሉ የአጼ ቴዎድሮስን ቁጣና የሊቀ መኳስን ሐዘን እያባባሰው ሄደ። በእርግጥ የሆነው ነገር ግን ቆንስሉ ከበቅሎ ላይ እንዳለ በጦር ደረቱን ተወግቶ ሲወድቅ እነጋረድ አንስተው በምርኮ መውሰዳቸው ነበር። አጼ ቴዎድሮስ በዚህ ጊዜ በየአቅጣጫው ዘመቻ ይጠብቃቸው ነበር። እዚህ ላይ እቴጌ ተዋበች ሐዘን ገና ልባቸውን እንደረመጥ ያቃጠለው ነበር። ካህናት በየቦታው የጀመሩትን የስም ማጥፋትና የክፉ ስብከት ስራቸውን በማስፋፋት ላይ ነበሩ። አቡነ ሰላማ እንኳ በዚህ ጊዜ በንጉሰ ነገስቱ ላይ የፈጸሙት ነበር የሚባለው ሴራ እጅግ ብዙ ነበር። ከዚህ ላይ የውጭ ዓለም ጋር ትክክል በሆነ መንገድ አስተዋውቆ እርዳታ እንዳገኝ ያስደረግልኛል የሚሉት ወዳጃቸው በጠላታቸው እጅ ተገደለ። ያላቸው መካርና አጽናኝ ሊቀ መኳስ ዮሐንስ በታላቅ ሐዘን ተያዘ። ሊቀ መኳስ ዮሐንስ አጽናኝ መሆኑ ቀረና እሳቸው ማጽናናት ጀመሩ። አንድ ቀን በድንኳናቸው ውስጥ ከሊቀ መኳስ ዮሐንስ ጋር ሲነጋገሩ፣ ዮሐንስ ግድ የለህም አቶ ቡላዴንን ከሞት አንመልሰውም እንጂ ገዳዮቹ የዚህን ዓለም ብርሃን እያዩ ይኖራሉ ብለህ አታስብ። የእሱ ሞት ያንተ ብቻ ሐዘን አይደለም፣ እኔም እንደዚሁ ተቃጥያለሁ። በእኔ ምክንያት መሞቱን አውቃለሁ አሉ አጼ ቴዎድሮስ። እሱማ ነው ጃንሆይ፣ እንዲያውም ይህ ምክር ግርማዊነቶ ተማይወዱና ክላውዴን ለአውሮፓ መንግስታት የምንሰጠውን ወሬ እየካደ ንጉሱን ይረዳል ለማለት ከሚጠሉት ካቶሊኮች የተሰጠ ሳይሆን አይቀርም አለ ሊቀ መኳስ ዮሐንስ። ያደርጋሉ እንጂ የንጉስ ንጉሴ ጌቶች ለምን አያደርጉትም? አድርገውታል አሉ አጼ ቴዎድሮስ። ፈረንሳዮችም በዚህ ሴራ መኖራቸው አይጠረጠርም አለ ሊቀ መኳስ ዮሐንስ። እሱማ ይኖራሉ፣ ነገር ግን እነሱንማ እግዚአብሔር ዋጋቸውን ይክፈላቸው እንጂ ምን እናደርጋቸዋለን አሉ አጼ ቴዎድሮስ። እናደርጋቸዋለን ጃንሆይ፣ አሁን በንጉሴ ስም በኢትዮጵያ ምድር ሁለት ወደቦች አግኝተዋል። ሌላም ብዙ ሐሳብና ምኞት ይኖራቸዋል። ወዳጆቻቸውን አጥፍተን በዚህ ያላቸውን ይዞታና ተስፋ ሁሉ ብናፋጣቸው ከአንድ ሰው ሞት ብዙ ጊዜ በለጠ ጉዳት ይሆንባቸዋል አለ ሊቀ መኳስ ዮሐንስ። አሁን ግን ከሁሉ አስቀድመን ጋረድን ማጥፋት አለብን። ያጋጠመኝን ችግርና ሐዘን አይቶ ይህን የመሰለ ስራ ሲፈጽምብኝ ዝም ብያ ላየውም አሉ አጼ ቴዎድሮስ። በፊት አለቅየውን ንጉሴ ብንወጋ አይሻልም አለ ሊቀ መኳስ። አይ ዮሐንስ፣ ጋረድ ያገው ንጉሴ ጭፍራ ነኝ ብሎ ያስባል መሰለ? እሱ እኮ በልቡ ነክሷል። ያን የሚጠጋው ተፈረንሳይ የሚያገኘውን የጦር መሳሪያ እንዲያካፍለው እንጂ እንኳን ጌታዬ አሽከሬ ሊለው ይኮራል። አባቱ እንኳ ጀግና እንጂ ኩሮ አልነበሩም። እሱን ምን እንደጫነበት አላውቅም። እኔን የከዳውስ ለእሱ እንዴት እታዘዛለሁ ብሎ እንጂ ሌላ ምን ያደረግኩት አሉ አጼ ቴዎድሮስ። እንግዲህ ተሁሉ አስቀድመን ወደ እሱ መዝመታችን ነዋ አለ ሊቀ መኳስ። አዎ ጋረድ በዓለም ላይ መኖር አይገባውም። ለእሱ ያለኝ ትዕግስት አልቆ በቦታው ቁጣና ጸጸት ተተክተውበታል አሉ አጼ ቴዎድሮስ። በዚህ ሁኔታ ሐሳባቸውን ወስነው አጼ ቴዎድሮስ ወደ ጎንደር ሄዱ። በዚያም ከሰራዊታቸው ጠንከር ጠንከር ያሉ እግረኛ ወታደሮችና ፈረሰኞች መጥተው ወደ ወገራ ጉዞ ጀመሩ። ምዕራፍ 46 የዋልድባ ጦርነትና ሁለተኛው ታላቅ ብትር። ኢትዮጵያ በአረብና በቱርክ ተከባ ከመኖሯ ይበልጥ የተጎዳችበት ነገር ቢኖር የእርስ በርስ ጦርነት ነው። ኢትዮጵያውያን በብዙ የጦር ሜዳ ላይ አልቀውም ይሁን ፈጅተው ጠላታቸውን ድል ሲያደርጉ ኑረዋል። እርስ በርሳቸው ጦርነት ሲገጥሙ ማየት ግን የሰው ልጅ ከዱር አራዊት ጋር ምን ያህል የተቃረበ ዝምድና እንዳለው ዋና ምስክር ነው። አጼ ቴዎድሮስ ወደ ጋረድ ሲዘምቱ በኮንስል ክላውደን ሞት ያደረባቸውን ቂም ብቻ ይዘው አልነበረም። አባ ታጠቅ ወደ ጋረድ ሲጓዙ ትዕግስት የሚባል ነገር በህሊናቸው ውስጥ አልነበረም። የአባ ታጠቅ ትዕግስት በየክፍላዙ ሆሮቦሎ የአባታጠቅ ትዕግስት በየክፍለ ግዛቱ ከወደቁት ወታደሮች አካል ጋር አውሬ ገትኖ አሞራ በትኖ ጨርሶታል። የአባታጠቅ ትዕግስት በየአቅጣጫው ከሚከዱ መኳንንት ጋር እየከዳ እንደ ጉም በኖ እንደ ጤፍተኖ አልቋል። አንድ ዘመን በተስፋ አብቦ የነበረው የአባታጠቅ ልብ በተስፋ መቁረጥ መጠውለግ ጀምሯል። በጠቅላላው አጼ ቴዎድሮስ ወደ ጋረድ ክንፉ ሲዘምቱ ፍጹም በሆነ የመበቀል ፍላጎት ነበር። በመንገዳቸው ላይ ያስተላሰሉት የነበረው ነገር ሁሉ እጅግ አውሬ የሚያደርጋቸው ነበር። በሰላም ሊያስተዳድሩት ይመኙለት የነበረው ህዝብ በያቅጣጫው ፈራረሰ። ቱርኮችን ከሀገራቸው ለማባረር ይረዱኛል ብለው ተስፋ ካደረጉባቸው መንግስታት አንዱ የፈረንሳይ መንግስት በሀገራቸው ውስጥ ለተነሳ ንጉሴ የሚባል ሽፍታ የጦር መሳሪያ እየረዳና በማንኛውም ነገር እያበረታታ ያደራጅባቸው ጀመር። ህዝቡን ያስተባብሩልኛል ብለው ያሰቧቸው ጳጳስና ካህናት ህዝባቸውን የሚበትን ተንኮል እየሰሩባቸው አገኛቸው። የግል ኑሮ ደስታቸው በሞት ተፈታ። በዚህ የቆሰለ ልብ ላይ የትልቅ ወንድማቸው ልጅ ጋረድ ክንፉ አዲስ ጦር ተከለበት። ይህን የቆሰለ ልብ ይዘው የዘመቱት አጼ ቴዎድሮስ ወደ ወገራ ብቅ ብለው በስሜንና በደባርቅ ሲያልፉ ጋረድ ክንፉ ወደ ዋልድባ ቆላ ወርዶ ከስሜን ከወገራ ከጭልጋና ከደንቢያ ያጠራቀመውን ሰራዊቱን ይዞ ይጠባበቅ ነበር። እሱም አጎቱ አጼ ቴዎድሮስ በደጃዝማችነታቸው ጊዜ ያን ሁሉ መስፍን ተራ በተራ ድል እየመቱ ወደ ንጉሠ ነገሥትነት የወጡት ድፍረት በተሞላበት ሥራቸው መሆኑን በማሰብ እኔስ በርትቼ ብዋጋ እሱን የማላቸነፍበት ምክንያት ምን አለ በማለት እስከ መጨረሻው ለመዋጋት ቆርጦ ዛሬ ወይ ገሉኝ ወይ ገድየው ተምንለያይ በቀር በሽሽት ፊቴን በመልሰው የዋልድባ አባቴ አቡነ ሳሙኤል ነፍሴን ወደ ገሃነም ያወርዷት ብሎ ይምል ነበር። አንድ ሰው ያለ ምክንያት በመቀኝነት ብቻ ሌላውን ሰው ምን ያህል እንደሚጠላ ለማወቅ ጋረድ ክንፉ ምንም ባልሰሩት አጎቱ ላይ የነበረው ጥላቻ ዋና ምስክር ነበር። አጼ ቴዎድሮስ በጣም ሲቆረቆሩባቸው ከኖሩት ዋና ዋና ነገሮች አንዱ ኢትዮጵያውያን እርስ በርሳቸው እየተላለቁ በጠላቶቻቸው ፊት ደካሞች ሆነው መታየታቸው ነበር። ጎራዴንና ጦርን ወደ ማጨድና ማረሻ እለውጣለሁ፣ አንድ የእርሻ በሬ ከአምስት የጦር ፈረስ የበለጠ ዋጋ እንዲያወጣ አድርጋለሁ ብለው ሰላምንና ብልጽግናን ሲያልሙ የቆዩት መልካም ሰው የተስፋቸው ብርሃን በከባድ ጨለማ እየተሸፈነ መሄድ በመጀመሩ እነሆ የሚጠሉትን የእርስ በርስ ጦርነት ከአሳዳጊ ወንድማቸው ልጅ ጋር ለመግጠም በቀልብ አሳደረው ጉጉት እየተገፋፉ ገሰገሱ። የሁለቱ ክፍል ወታደሮች ከዋልድባ ገዳም ወረድ ብሎ በሚገኘው ቆላ ቦታ ላይ ተገናኙ። ጦርነቱ እጅግ አሳዛኝ ነበር። በዚሁን ይሁን በዚያ የሚሸሽ አልተገኘም። የሁለቱም ክፍል የጦር አዝማቾች የሚሸሹ ሰዎች አልሆኑም። አጼ ቴዎድሮሱ ይሁን ልማዳቸው ነው። ልጅ ጋረድ ክንፉ የወታደሮቹ ቁጥር በየሰዓቱ በሞት እጅግ እየቀነሰ ሲሄድ ቢያይም ይብሱን አውሬ እየሆነ ሄደ። ኢትዮጵያ ልጆቿን በሁለት ተቃራኒ ክፍሎች አሰልፋ እንደ ቅጠል አረገፈች። አጼ ቴዎድሮስና ጋረድስ ይሁን መነሻ ምክንያት ባይኖረውም እጅግ የጠነከረ ቂም ነበራቸው። ሁለቱም ምለው ተነስተዋል። እያንዳንዱ ወታደር ደግሞ እንደ አጼ ቴዎድሮስና እንደ ልጅ ጋረድ ምሎ የተነሳ ይመስል ዛሬ ወይ ገድየው ወይ ገሉኝ ብሎ የተገዘተ ይመስል አንዱ ወታደር የጠላቱን ክፍል ወታደር ሲያይ ደም እንደጠማ ወሬ እየተጎማጀ አይኑን አፍጦ ሲገሰግስ የጦሩና የጋሻው ግጭት፣ የጥይቱ ጩኸት፣ የጎራዴው ብልጭልጭታ፣ የፈረሱ ኮቴ፣ የሰው ፉከራና ተወግቶ ወይ በጥይት ተመቶ ሲወድቅ የሚያሰማው መጓጎር በዚያች አካባቢ የዓለም ህልፈት የደረሰች አስመስሎት ይታይ ነበር። ደፋሩ ጎበዝ ልጅ ጋረድ ጦሩ በኃይል እንደተጎዳበት ስላየ ምናልባት ንጉሠ ነገሥቱን ብጥለው ሰራዊቱ ወደ እኔ ይዞር ይሆናል ብሎ በማሰብ ከአንድ ታማኝ አሽከሩ ጋር በመሆን በፈረስ ሽምጥ እየጋለበ በፊቱ ያገኘውን ሁሉ በመጣስ ጦሩን እየሰበቀ ወደ አጼ ቴዎድሮስ ደረሰ። የሚሰብቀውን ጦር ገና ሳይወረውር በንጉሠ ነገሥቱ ጎን ሆኖ ከታላቅ ሰውነቱ ጋር በሚወዳደር ጀግንነት ሲዋጋ የቆየው ሊቀ መቋስ ዮሐንስ በፈረሱ ላይ እንዳለ በአጼ ቴዎድሮስ ፊት እንደ ጋሻ በሚያስደንቅ ፍጥነት ተጋረደና ልጅ ጋረድን በሽጉጥ ከፈረሱ ላይ አወረደው። ነገር ግን አጼ ቴዎድሮስ የደስታውን ረጅም ትንፋሽ መልሰው ሳይስቡት በግማሽ ከመሞት የማይሻል ጉዳት ደረሰባቸው። በጋረድ ጎን ሆኖ የመጣው አሽከሩ ልክ ጋረድ ከፈረሱ ተገልብጦ መሬት ሲነካ ያን አስፈሪ ጦር በሊቀ መኳንንት ዮሐንስ ደረት ላይ ቀበቀበው። ሊቀ መኳንንት ዮሐንስ ከፈረሱ ላይ ሲገለበጥ አጼ ቴዎድሮስ የጋረድን አሽከር በጥይት ሰንጥቀው ጣሉት። ዮሐንስ ሊቀ መኳንንት ሲወድቅ የተዋበች ነፍስ ከስጋዋ ስትል ላይ ከተሰማቸው የበለጠ መሳቀቅ አደረባቸው። የተጌታዎችን ሞት በታላቅ ስጋትም ቢሆን ሲጠብቁት ቆይተው ነበር። ሊቀ መኳንንት ዮሐንስን በዚህ ጦርነት ላይ አጣለው ብለው ግን በጭራሽ አላሰቡትም ነበር። ከዚህም በቀር የጌታዎች ሲሞቱ ሁለተኛው ታላቅ ረዳታቸው ዮሐንስ በጥጋቸው ስለነበር በከፊል ሐዘናቸውን ያቃልልላቸው ነበር። ዮሐንስ ሲሞት ግን ደፍረው የሚመክሯቸውን ሰዎች ጨርሰው መቅበራቸው ነበር። ዮሐንስ በዚያ ጦር ልብ ራሱን ተወቅቶ ሲወድቅ ሲያዩ ካሳላቸው ላይ አንድ ኃይል ተነስቶ ሲሄድ ተሰማቸው። ክንዴ ክንዴ አባቴ አባቴ እያሉ ሂደው ከወደቀበት ሲያቀኑት ጋረድና አሽከሩ ሲወድቁ የጌታውን መውደቅ ያየው ጦር ፊቱን መልሶ ሽሽት ጀምሮ ስለነበር አጼ ቴዎድሮስ ዮሐንስን በእጆቻቸው ታቅፈው እንደያዙት በጥጋቸው ወደ ቆሙት ወታደሮቻቸው ዘራው ሂዱ ያዙልኝ፣ ዛሬ አንድ ሰው ቢያመልጥ ጉድ ስራ ይሰራል፣ ዛሬ በቆሜ ሙቻለሁ፣ ዛሬ ታማኝ አሽከር ታማኝ ወዳጅ አይደለም ያጣሁት፣ ዛሬ ጅን ቆርጠውኛል፣ ዛሬ አይኔን አጥፍተውኛል፣ ጆሮዬን አደንቁረውኛል፣ ዛሬ ምህረት የለም፣ አጎንብሶ ምህረት የሚለምንህን አንገቱን በሰይፍ ቅላው፣ ተኝቶ ምህረት የሚለምንህን ተመሬት ጋር በጦር ስፋው፣ ቁሞ ምህረት የሚለምንህን ደረቱን በጥይት ሰንጥቀው፣ ዛሬ ምህረት የለም፣ ዛሬ መከረኛዋን እናቴ እንኳ ተጋረድ ወታደሮች ጋር ባገኛት አርዳታለሁ፣ ዛሬ ምህረት የለም፣ ዛሬ ምህረት እንኳን በልቤ ፊቴ በዞረበት ቦታ አትገኝም እያሉ ጮሁ። ከዚያም ፊታቸውን ወደ ሊቀ መኳንንታቸው መለስ አድርገው ሲያዩት ምንም መናገር አይችልም። ባቃሰተ ቁጥር ረጅሙ የጦር ዛቢያ በደረቱ ላይ ይወዛወዝ ጀመር። ሰማያዊ አይኖቹ ብቻ በድካም ስልምልም ይሉ ነበር። የሳሳ ጠጉሩ ተበታትኖ በነፋስ ብልው ብልው ይል ነበር። ቀስ አርገው ከመሬት ላይ በጀርባው አስተኙና ጦሩን በሁለት እጃቸው ይዘው በግድ ሲነቅሉት ከሌላ ሰው ደረት ላይ በመንቀልፍ ፈንታ ወደ ራሳቸው ደረት እንደሚሽጡት ያህል ስቃይ ይሰማቸው ነበር። ጦሩን ዝቅ ብለው ሲነቅሉት ትኩስ እንባና ከፊታቸው ላይ ያለ ልማዱ የመነጨ ትኩስ ላብ በሊቀ መኳንንት ዮሐንስ ሰውነት ላይ ይንጠባጠብ ነበር። ዮሐንስ ነጩ መልአክ፣ አንተንም በሕይወት እያለሁ አጣሁህ። ጉዴ ገና አይደል? መከራዬ መች አለቀ? ዮሐንስ ነውሬን የማይብህ መስታወቴ፣ ዓለምን የማይብህ መስኮቴ። ነጩ መልአክ፣ አንተም ሰው ነበርክ ማለት ነው? ኧረ ቆየኝ ዮሐንስ፣ ኧረ ላንተስ ምትክ አላገኝም አሉ። ልጅ ጋረድ ለአቡነ ሳሙኤል የተሳለው ስለት ከሙሉ በላይ ደረሰለት። ወይ ገድየው ወይ ገለኝ ብሎ ነበር። ራሱ ሲሞት አንዱ ስለቱ ተፈጸመለት። አጼ ቴዎድሮስን ከቀረው ሕይወታቸው በግማሽ ገደላቸው። እርግጥ ነው አጼ ቴዎድሮስ አሁንም በድል አድራጊው ሰራዊታቸው መካከል ነበሩ። እነ እንግዳንና እነ ገብርዬን የመሰሉ ሰዎች ነበሯቸው። እንደ ሊቀ መኳንንት ዮሐንስ ያለ ሌላ ሰው ግን አልነበራቸው። ሊቀ መኳንንት ዮሐንስ ምንም እንኳ ሰፊ ዕውቀት ያለውና ከሰለጠነ ሕዝብ መካከል ተወልዶ አድጎና ተምሮ የመጣ ሰው ቢሆን አጼ ቴዎድሮስን በወሬ የሚያውቋቸው ወይም በአይን እያዩቸው ስራቸውን ያልተረዱ በስልጣኔያቸው የሚኮሩ ፈረንጆች እንደሚገምቷቸው አንድ የእርስ በርስ ጦርነት ጀግና የሆኑ አፍሪካዊ ንጉሠ ነገሥት አርጎ አያያቸውም ነበር። ዘወትር በጥጋቸው ሲኖር ከፍተኛ ጀግንነታቸውን፣ ታላቅ ምኞታቸውን፣ እቅዳቸውንና ቅንነታቸውን፣ የሃይማኖታቸውን ጽናት፣ አዲስ ሐሳብና አስተያየት ለመረዳትና ለመቀበል ያላቸውን ፈጣን አእምሮ በጠቅላላው በአንድ ታላቅ መሪ ላይ ቢገኙ የሚገቡ ባህሪዎቻቸውን ሁሉ ስለሚያውቅ እሱም ያስባቸው እንደ ተላላቆቹ ያገሩ መሪዎች እንደነ ታላቁ አልፍሬድ እንደነ ኦሊቨር ክሮምዌል እና እንደ ሌሎች ታላላቅ የአውሮፓ መሪዎች እንደነ ታላቁ ጴጥሮስ እንደነ ታላቁ ፍሬደሪክ አርጎ ነበር። አንድ ቀን ከኮንስል ፕላውደን ጋር በግል ሲነጋገሩ ፕላውደን እንዲሰው ኮ ህዝብና አካባቢ አልተመቻቸውም እንጂ የአፍሪካን መልክ ለመለወጥ የማያጠራጥር ችሎታ ያላቸው ሰው ናቸው ብሎ ተናግሮታል። ጢቀመቆስ ዮሐንስ አጼ ቴዎድሮስን እንደ አንድ ገናና መሪ ማክበር ብቻ ሳይሆን እንደ አንድ ቅዱስ ለማምለክ ይቃጣው እንደነበር ብዙ ሰዎች ይናገራሉ። እሳቸውም ሰው ሆኖ ከተፈጠሩ ሰዎች መካከል ከሱ ይበልጥ የሚያምኑትና ምክሩን የሚሰሙት ወዳጅ አልነበራቸውም። ሊቀመቆስ ዮሐንስ የዓለም ታሪክ፣ የዓለም መልክዓ ምድርና የዓለም መንግስታት ያስተዳደር አቋም፣ የዓለም ስነ ጥበባትና ኪነ ጥበባት እድገት ምን እንደሆኑ ያስተማራቸው የየቀኑ ስራቸው መካሪያቸው፣ ቀድሟቸው ለመሞት የቆረጠ ወታደራቸው፣ በድንኳናቸው በር እየተኛ አብሯቸው የሚንከራተት ዘበኛቸው፣ ሲሳሳቱ በድፍረት ተቆጥቶ የሚያርም የልብ ወዳጃቸው ነበር። ስለዚህ በርሱ እንዲህ መሆን የወደቀባቸው በትር ቆዳቸውንና ስጋቸውን አልፎ አጥንታቸውን ሰበረው። ሊቀመቋስ ዮሐንስ ጦሩን ነቅለውለት በክንዳቸው ይዘውት ጥቂት እንደቆየ ውሃ እንዲሰጡት በእጁ ምልክት አሳያቸው። የራሳቸውን እርኮት አቅርበው ውሃ አጠጡት። በናፍቆት ደህና ይሰንብቱ፣ ብርታቱን ይስጦት እንደሚል ሁሉ ሰማያዊ አይኑን 2-3 ጊዜ በአጼ ቴዎድሮስ ፊት ላይ እርግብግብ ባደረገና ከባህር ማዶ መጥቶ የአገራቸው መሳፍንትና ካህናት እንደ ታላቅ መክሰፍ የጠሏቸው ንጉሠ ነገሥት ከነፍሱ በላይ ሲወድ የኖረው ነፍሳቸውን በነፍሱ የለወጠው ቅን ለሆኑ ነጮች ሁሉ መመኪያ፣ ለሰው ልጆች አንድነት ምልክት ሊሆን የሚገባው የድሮው ሚስተር ጆን ቤል የኋላው ሊቀመቋስ ዮሐንስ ከዚህ ዓለም በሞት ተለየ። አጼ ቴዎድሮስ የሊቀመቋስ ዮሐንስ ሕይወት በክንዶቻቸው ታቅፈው እንደያዙት ስታልፍ አዲስ ድንጋጤ አልተሰማቸውም። ያ ዝሆን የሚያንቀሳቀስ የሚመስል ጦር ከፈረሱ ላይ ገልብጦ ሲጥለው ዮሐንስ የሚሉት ወዳጅ ዳግመኛ እንደሌላቸው ተረድተውት ነበር። እጅግ ከፍተኛ በሆነ ሐዘን ልባቸው እንደተወጋ የሊቀመቋስን ሬሳ ቀስ አድርገው ከመሬት ላይ አጋድመው ተነስተው በዙሪያቸው ቆመው ለቆዩት ወታደሮች አንሱትና በድንኳን ውስጥ አግብታችሁ ይቆይ አሉ። ከዚያም በፈረሳቸው ላይ ጉብ ብለው እንደ መጋለብ ሲቃጡ ከሁለቱም ክፍል ከወደቀ የሬሳ ክምር ላይ ስለደረሱ ፈረሱ በዝግታ በሬሳዎቹ ላይ እየዘለለ ጉብ ጉብ ሲል የመሰናክል ዝላይ የሚያሳይ ይመስል ነበር። ከጋረድ ወታደሮች በጦርነቱ ላይ ብዙ ሲያልቅ በብዙ መቶ የሚቆጠሩ ሰዎች ደግሞ ተማርከው ስለነበር እነሱም ወደ ደባርቅ ተወስደው አንድ ሳይቀር በጥይት ተደበደቡ። በዚያ ቀን የተደረገው ጦርነትና ከጦርነቱ በኋላ የተፈጸመው ቅጣት አልፎ አልፎ ብቻ የታየ ከፍተኛ ጭካኔ የተሞላበት ነበር። ንጉሠ ነገሥት ቴዎድሮስ ምን ያህል እየጨከኑ መሄድ እንዳመጡም በዋልድባ ጦርነት ምርኮኞች ላይ ያሳዩት ቅጣት ታላቅ ምስክር ነበር። ይሁን እንጂ የሊቀመቋስ ሞት ምን ያህል ታላቅ በትር እንደሆነባቸው የተረዱ ሰዎች በዚህ ስራቸው ሊፈርዱባቸው ተቸግረዋል። በዚህ ጦርነት ላይ የወደቁት ሊቀመቋስ ዮሐንስና ሌሎች የአጼ ቴዎድሮስ ወታደሮች ተነስተው በክብር ሲቀበሩ ጋረድ ከነሰራዊቱ የጅብና የአሞራ ራስ ሆኖ ቀረ። እስከዛሬ ድረስም ጦርነቱ በተካሄደበት ቦታ የሰው አጥንት ወድቆ ሲገኝ እረኞች የጋረድ ራስ ወይም የጋረድ ቀልጥብ እያሉ በገና ይለጉታል። ተላላፊ መንገደኞችም ይሄ እኮ የነጋረድ አጥንት ነው እያሉ በሌባ ጣታቸው እያመለከቱበት ያልፋሉ። نراف أرباطبات عديس تسفى تسفى بينور كلهم سو راسهم براسو قلو ألم إنسو زروتشن بمولوتات عنبر يتممو إدنا اللو يودكو النسالو يدهيو كبرالو يتشنفو دلادر قلو يميل تسفى بينورو كفوتشو دلوش سلدر رسو باتشو سووش ألم انديك بيبلت أسكفي بونش نبر جن يسو تسفى وسن النادم برسللي اللو يسو ليش كلهم كفو نقر لم يتكاو ملكام نقر باللو تسفى إكوا قاموال يسو ليش ملكامون النا تسفى دراجيون أكال كهيوات ليتو هيوان فترساتن انفلو اندال نبرو يميا درقو الموتن انقوا بطن سايموتان دلات رجيو دزل عالماوي هيوات الشكرا لو بلو تسفى سلميا درق يهل لم يعملو هلو يموت قرما آسفرات شوم وين موتن رست بلو انداي منيوتنا كاليلو ملكام على بلا مدرس انداي قواقو يمنور تسفى يقدا تشال تسفى يسو ينروا قوام كتمسرة باتشو نقروش عندن يونو هاتيه تيودروس بمان نيوم منيتابي هون بهيوت كويتو زياريري تعالى باتشو نهالا في النت متبك اندال لباتشو كمامن اهلا قررتهم نبار يهن بمونو بالبي تاتشون اتيكي توابتشن اجيك تامان وداجاتشون ديك امقواتيو عنسن بموت كاتوالا كلو نقر بادو يونا في التاياتشو دقاتامي هوننا بدنجت بوبتاتشو يتاوقوتن يدجاتشو بين ليج ويزارو تروركن اقبو تزيام تكيت قويتو ودشو عزمتو بطرد تاري تشرو بنبروت بمرد ازماج حيلة ميكايل متك شموات شاي نبروتن افنقوس ابو يننا اطوب الزبهن بيك ديو اياش النفة ارزانيو نيشو عطفل يلوكونم انكوبرن شمرو كيازو كاريتو سيفو تهلو سلاتي قار قطمو عندك امولو اجيب كبادي ونصور نسي بواقو كوالو والا عبيتو سيفو جلهونو راسو ششتو سيعمل ابزانيو وطادر تماركا تمركونيو چمكاكال تفاسو كفي يالي تغينيو كلو باديسو مهرد يليلو عكتات اجيبرو الإيات قررة تلككا اگرون لراسا چشو مامن لافنقوس ابو ينا لاتو بزاب بها سركبو منم ساعدكو ودا تغري غساقسو دجاش نقوسينا دجاش تسمام آتي تيودروس ودا شوها مزمتا اتشون سراوكو بطور النتم بمنقدوم مركا سيبال اهون ديمتو بن ايشلون بمالت قدا اتشون شفنو كازو يمرب شلقو واتو باكسون كتما اندالب بسيزنانو ايقنيو نبار آتي تيودروس سايد تسب كتف سرالو شفتوچو دجاز ماچوچ لمشش كامس كاكسو من دوتو نغوسا نغسو درسو باچونا طورنت دتامو ينا دجاز نغوسي طور منم يهل ساي واقا دل سيوال نغوسي نا تسمى تماركو ينغوسا نغسو وستاد دروش تشنفو يتبتنون طور باية بيتا كريستيانو باية بالا قلو بيت باية قد قوات اوسر اية بربرو بات ايات بغوراري كفجوت والا نقسي الناس سمان ده تيازو وده سفر توسدو تزيام ببنقاو ده نقسي نقسطونا بمنقوان انتوفير تلافر دي قربونا نقسي من بدي يهن ببار عالواتي تيودروس عياتين ماركاو عصرواتشو سلا نببار عقوتو تشينم سلا قدلواتشو سك ايمينو عالا دجاش نقسي السو بطور الناس لا يسرعوتنا قال سلوهنا ام لياتي زهاي قبام نبار بزيك ام تاسكم يون دقنو ياس بين اني دمو تاياتي قار هنا نيسو ستو قا قسل باقا ييخ فريداون مارون كبيون اهلون ستكين دراتيون دم مامن ييخ سمينن ستكين كتر تزاي لهم السو سنتنو جانوي يعني امي كر اني ناتك اللو بلا لتك ان سالار في يمبعث كن الله تناغرين قرط اخي يتمن جنة ايجيت مجيه دركات بمن مقنياتناو الوات تيودروس دجال نقسي مل سلمان يسلال چال انغتون دفتو زمال انقدي استي ان نابوليون سوستنيان نا ان باقوب تجيس يادنوات شوهاي اللو كالوالا باقود تايك اللوهي نتشاتشون وده تسمى ملسو تسمى ما انه دجاز ما شاره نقص نقصه قالوا ደጃች ተሰማም አንገቱን እንደደፋ ዝም አለ። ተናገር እንጂ አሉ አጼ ቴዎድሮስ በቁጣ። አዎ አለ ደጃች ተሰማ። ንጉሴን ያነገሰው ደግሞ ናፖሊዮን ሶስተኛ። ወይኔ መይሳው ልጅ፣ እኔ ቆሜ ያለሁ ነው አገሬን ቆስላችሁ ለፈረንሳይ የምትሰጡ? ያን ኮንት ሩሴል የምትሉትን ሌባ ጠፍቶ ባያመልጥ ከእናንተ በፊት ቆራርጬ አሞራራት አድርገው ነበር። በሉ አሁን ተበዳዩ እኔ ብሆን ምህረት ባደረግኩላችሁ ነበር። ግን ኢትዮጵያ እኔንም ቆራርጠውኛልና ቆራርጥልኝ ብላ አቤቱታ ስላቀረበችልኝ በእውነትም ተበድላ ስላገኘኋት በሰራችሁ ስራ ተቆራርጣችሁ ትሞታላችሁ። የባህር በሯን ለጠላት ሰጥታችሁ ተውሃ ስለከለከላችኋትም እህል ውሃ ተከልከላችሁ ትሞታላችሁ ካሉ በኋላ በጥግ ወደ ቆሙት ወታደሮች በቁጣ ዙረው አሁን ውሰድና እጅ እግሩን ቆራርጣልልኝ አሉ። ደጃች ንጉሴና ደጃች ተሰማ ተይዘው እጅግ አስፈሪ ቁጣት ሊፈጸምባቸው ሲሄዱ ንጉሴ በጭንቀት ፊቱን ወደ አጼ ቴዎድሮስ ዘወር አድርጎ አያቸው። ንጉሴ አውቃለሁ ርኅሩኅ ሰው ነበርህ፣ ግን በአገርህና በእኔ ላይ የሰራኸው የግፍ ግፍ ምንም ይቅርታ የሚያስደርግልህ አይደለም አሉ አጼ ቴዎድሮስ። አጼ ቴዎድሮስ እጅግ ጨካኝ ካሰኟቸው አሰቃቂ ቅጣቶች አንዱ በደጃች ንጉሴና በወንድምየው በደጃች ተሰማና በተከታዮቻቸው ላይ ፈጽመው ወደ ወሎ በሚነሱበት ጊዜ የአክሱምና የየአድባራቱ ካህናት እየቀረቡ በየቤተ ክርስቲያኑ የተማጠኑትን ወንበዴዎች በመማር ፋንታ እየበረበሩ እያወጡ በመፍጀታቸው የወቀሳ አቤቱታ አቀረቡላቸው። ለዚህም መልስ ስሙ አሉ አጼ ቴዎድሮስ። አቤት ጃንሆይ። አቤት አሉ ካህናቱ በየቆሙበት ሆነው። እግዚአብሔር ሕጉን የሚያፈርሱትንና በጥፋታቸው የማይጸጸቱትን ኃጢአተኞች ምን ያደርጋል አሉ ንጉሠ ነገሥቱ። ገሃነም ያገባቸዋል አለ አንዱ ጮሌ የደብረ አለቃ። እሱ ይህን ስለሰራ እንግዲህ በደለኛ ነው ማለት ነው? እንዴት ጃንሆይ፣ እግዚአብሔር እንዴት በደለኛ ይሆናል? እሺ መልካም ነው። እኔን እግዚአብሔር ኢትዮጵያን ጠብቅ ብሎ እንዳነገሰኝ አታውቁም? ቀብቶ አንግሶታል እንጂ። እንግዲህ ስሙ፣ ከእግዚአብሔር ጋር በቅርቡ አንድ ውል ተዋውለናል። እንዲያውም በቀደም ዕለት በህልሜ እኒህን ኃጢአተኞች ቶሎ ቶሎ እየጨረስክ ላክልኝና አንተ በስጋቸው የኃጢአታቸውን ዋጋ እንደከፈልካቸው እኔ በነፍሳቸው የኃጢአታቸውን ዋጋ ከፍላቸዋለሁ ብሎኛል። በዚህ እየቀጣው እንድልክለትም አዞኛል። ካህናቱንም የአባቴን ቤት የቀማኞች ዋሻ አታድርጉት በላቸው። እኔ ከምኩራቡ አይሁድ የበግና የርግብ ነጋዴዎችን በገመድ እየገረፍኩ እንዳባረርኩ ዕቃ መደርደሪያቸውንም እንደገለባበጥኩ የቀማኞች ዋሾች የሆኑ ቤተ መቅደሶችን እየበረበርኩ የተደበቁበትን ሽፍቶች ቀማኞችን ቅጣ ብሎኛል። ስለዚህ አሁን በሰላም ወደ የቤታችሁ ብትገቡ ይሻላል አሉ አጼ ቴዎድሮስ። ካህን ሁሉ ዳግመኛ አንዲት ቃል ሳይተነፍስ እጅ ነስቶ እየተገላመጠ እያየ ወደ ቤቱ ገሰገሰ። አጼ ቴዎድሮስም እስካሁን ድረስ ምንም የክህደት ሥራ ላላዩበት ለካሳ ሰበጋዲስ ግዛቱን አስረክበው ወደ ወሎ ተመለሱ። በዚያውም የናመዴ በሽርን ርዝራዥ ጠራርገው ንጉሠ ነገሥቱ በወሎ በሸዋ በትግሬ ሲንከራተቱ እጅግ ደርጅቶ የቆየው ደጃች ተድላጓሉን ለመውጋት ወደ ጎጃም ሄዱ። ራስ እንግዳ በዚያ ባሉበት ጊዜ የተድላጓሉ ኃይል ይህን ያህል አልነበረም። ራስ እንግዳን በማይረባ ወሬ ካሰሩ በኋላ ግን እሳቸው ወዲህና ወዲያ ሲዋትቱ በዚያ ያሉት ሹሞቻቸው የተድላጓሉን ጦር ሊቋቋሙ ስላልቻሉ ጎጃምን ቀርቶ ዳሞትን ሁሉ በቁጥጥሩ ስር አድርጎት ቆያቸው። አጼ ቴዎድሮስና ደጃች ተድላጓሉ አገው ምድር ውስጥ እንጀባራ በተባለው ቦታ ላይ ገጥመው እጅግ አሰቃቂ ውጊያ ከተደረገ በኋላ ተድላጓሉ ሸሽቶ ወደ አምባው ሲጓዝ ብዙ ወታደር ተማረከ። አጼ ቴዎድሮስ ለብዙ ዓመታት ያስቸገራቸውን ደጃች ተድላጓሉን ለመያዝ በዘመቱ ቁጥር ለተማረከው ወታደር ሁሉ ምሕረት ሲያደርጉ ስለኖሩ በዚህ ጊዜ ለማንም ምሕረት ሳያደርጉ በብዙ ሺህ የሚቆጠረው ምርኮኛ በጥይት አስፈጁት። ጀግናውና ብርቱ ንጉሠ ነገሥት ሌት ተቀን እየባከኑ በዚህ ሁኔታ ሁለተኛውን ዙርና ማዕተኛውን ጦርነት እንደፈጸሙ ሌላው ሁሉ ቢቀር ያገሪቱን ሰላም እና ጸጥታ ሊመሰርቱ የቻሉ መስሏቸው አዲስ ተስፋ አስወባቸው ነበር። ከዚህም ጋር ንጉሠ ነገሥት ቴዎድሮስ የቆንስል ፕላውደንን ደም እንዴት እንደመለሱ እንግሊዞች በሰሙ ጊዜ በንጉሠ ነገሥቱ ወዳጅነት እምነት አደረባቸው። ስለዚህ ቻርልስ ደንከን ካሜሮን በኢትዮጵያ እንግሊዝ መንግስት ቆንስል ሆኖ ተሾሞ ከንግስት ቪክቶሪያ ለንጉሠ ነገሥት ቴዎድሮስ የተላከ ልዩ ልዩ የፍቅር ገጸ በረከት ይዞ መጣ። ከስጦታዎች መካከል አንድ ሽጉጥና አንድ የራቀውን አቅርቦና አጉልቶ የሚያሳይ መነጽር ነበሩበት። አጼ ቴዎድሮስ በቆንስሉ መምጣትና በስጦታውም በጣም ደስ ብሏቸው ተቀበሉ። ይሁን እንጂ እሳቸው ቆንስል ካሜሮን የኢትዮጵያ ምድርን ከረገጠበት ቀን ጀምሮ በአደባባያቸው እስከደረሰበት ጊዜ ድረስ አንድ ንጉሥ ቢመጣ እንኳ የበለጠ ሊሆንለት በማይችል ክብርና መስተንግዶ ደብረ ማይ ላይ ብዙ መኳንንት ወጥተው በታላቅ ሰልፍ የጥይት በረዶ እየፈሰሰ የተቀበሉት ሲሆን ከእንግሊዝ መንግሥት ለእሳቸው የተጻፈው ደብዳቤ ያን ጊዜ የእንግሊዝ መንግሥት የውጭ ጉዳይ ሚኒስቴር በነበረው በሎርድ ጆን ራስል የተፈረመ ስለነበር በልባቸው ቅር ተሰኙ። ሎርድ ራስል በአጼ ቴዎድሮስና እንግሊዞች በቀላል ነገር ሲጫወቱባቸው በኖሩ ሌሎች ምስራቃውያን ነገሥታት መካከል ምን ያህል የመንፈስ ልዩነት እንዳለ ሊረዳ ያልቻለ፣ ነጭ ከሌላው ዘር ይበልጣል ማለትም ብቻ ሳይሆን የእንግሊዛውያን መኳንንት ዘሮች ከተራው እንግሊዛውያን ይበልጣሉ ብለው ከሚያምን የቪክቶሪያ ዘመን መኳንንት አንዱ ስለነበር ከካሜሮን ይልቅ ቆይቶ በእንግሊዝ መንግሥትና በአጼ ቴዎድሮስ መካከል ለተፈጠረው ጠብ በኃላፊነት ሊወቀስ የሚገባው ሰው ነበር። ይሁን እንጂ በማንኛውም መንገድ ቢሆን አጼ ቴዎድሮስ የተዛባባቸው ነገር ሁሉ የተቃናላቸው ስለመሰላቸው አዲሱ ተስፋ አልጠወለገባቸውም ነበር። ተስፋ ተስፋን ይወልዳል። አጼ ቴዎድሮስ ወይ ቀርቦ ተዋግቶ ቁርጡ አይለይለት ወይ አንድ ጊዜ አያሳርፋቸው ዘወትር ሲበጠብጣቸው የኖረውን ተርዳጓሉን ለማሳደድ ወደ ጎጃም እንደሄዱ በይባባ ከተማ ይገኙ ነበር። ንጉሠ ነገሥቱ ከድንኳናቸው ውስጥ ከመኮንኖቻቸውና ከጸሐፊዎቻቸው ጋር እንዳሉ ቆንስል ካሜሮንና የቆንስሉ ጸሐፊ ሆኖ ከመጣ በኋላ ለአጼ ቴዎድሮስ ለጌታ ያደረው ሙሴ ባርደል የተባለው የፈረንሳይ ተወላጅ በራስ እንግዳና በአቶ ሳሙኤል አቅራቢነት ወደ ድንኳኑ ገብተው እጅ ነሱ። ቆንስል ካሜሮን ዘወትር ለብሶት የሚታየው እጅግ የተንቆጠቆጠ የክብር ልብስ ትቶ የፈረሰኛ ልብስ ለብሶ የፈረሰኛ መጫሚያ ተጫምቶ ነበር። ሙሴ ባርደል እንደ ዘወትሩ አንድ በውጭ አገር የሚኖር አውሮፓዊ በሚኖረው ሁኔታ በአይነቱ ጥቂት ወረድ ያለ አውሮፓዊ ልብስ ለብሷል። ሁለቱ ገብተው እጅ እንደነሱ ለሁለቱም ወንበር ቀረበላቸውና ተቀመጡ። ከዚያም አስተርጓሚ ቀርቦ ሲነጋገሩ ቱርኮችና ግብጾች የሚሰሩብንን የምታዩት ነው። አሁን አገው ንጉሴን ካጠፋ ወዲህ በምጽዋና በከሰላ በኩል እየገፉ መጥተዋል። እስካሁን ሳልዋጋ የቆየሁት የአገር ውስጥ ሽፍቶች ስላስቸገሩኝ ነው። አሁን ግን የአገር ውስጥ ችግር በረድ ስላለልኝ ቱርኮችን ለመከላከል መዝመቴ አልቀረም። ደማችን ተባህረ ኤርትራ አጥንታችን በዙሪያው ካሉት ድንጋዮች ጋር ይቀላቀላል እንጂ ቱርክ የኢትዮጵያን ምድር ሊረግ ሃይማኖታችንን ሊያጠፋ አይችልም። ይሁን እንጂ ከሁሉ በፊት ክርስቲያኖቹ የአውሮፓ መንግስታት የደረሰብንን በደል ምንቸገር እንጂ ለጦርነት ፍቅር ብለን ከቱርክና ከግብጽ ጋር ለመዋጋት አለመፈለጋችንን ሳልገልጽ ጦርነት አልጀምርም። ክርስቲያኖቹ የአውሮፓ መንግስታት ምንም እንኳ የንግድና የቅኝ አገር መያዝ ዓላማቸውን ሃይማኖታቸው አብልጠው መውደድ ቢጀምሩ በሌላ ሳይሆን በገንዘባችን የጦር መሳሪያ ቢሸጡልንና በቃልም አይዟችሁ ቢሉን ቱርኮችን ታገራችን ለማባረር የጥቅም ጓደኝነታቸውን የሚያፈርስ ሌላ እርዳታ አንጠይቃቸውም ነበር አሉ አጼ ቴዎድሮስ። እውነት ነው ጃንሆይ፣ ችግሩ እንዳለባችሁ በአይናችን ያየነው ነው። አሁን ግርማዊነቱ እንዳለውም ከቱርኮች ጋር ባንጣላ እንኳ ኢትዮጵያን የማንረዳበት ምክንያት የለም አለ ቆንስል ካሜሮን። አጼ ቴዎድሮስ አይናቸውን ወደ ሙሴ ባርደል ወርወር አድርገው፣ ሙሴ ባርደል፣ ናፖሊዮን ሶስተኛ አሁንስ የኢትዮጵያ ንጉሠ ነገሥት እኔ መሆኔን አላወቁም? ንጉሳቸው ወተባቸው ምንም ቢሆን ሁለታችንም ክርስቲያኖች ስለሆን ለርሳቸውም ጸጥላቸዋለሁ አሉ። ጃንሆይ ያለፈው ስህተት ሁሉ መቼም ንጉሰ ነገስት ናፖሊዮን አውቀው የሰሩት አይመስለኝም። በዚህው ሀገር የሚኖሩ ሚስዮናውያን ብዙ ብዙ የስም ማጥፊያና ማሳሳቻ ነገር ስለሚጽፉ በዚያ እየተመሩ የሰሩት ነው አለ ሙሴ ባርደል። በሉ ደና ነው አሁን ቁርጡን ማዋቂያችን ጊዜ ነው። ቆንስል ካሜሮን አደራ በሰማይ አደራ በምድር ብያለሁ ይሄን ደብዳቤ ራስ በጅ ለንግስት ቪክቶሪያ ሰጠ መልሱን ራስ በጅ እንድታመጣልኝ በክርስቲያን አምላክ አደራ ብያለሁ ብለው ደብዳቤውን በሁለት እጃቸው ሰጡት። ቆንስል ካሜሮን ተነስቶ ወረቀቱን በሁለት እጁ ከተቀበለ በኋላ እጅ ነስቶ ሲቀበል ሌላውን ደብዳቤ አንስተው ሙሴ ባርደል አደራ በሰማይ አደራ በምድር ይሄን ደብዳቤ ለንጉሰ ነገስት ናፖሊዮን ሶስተኛ ራስ በጅ ሰጠ መልሱን በጅ አምጣልኝ ብለው ሁለት እጃቸው ሲሰጡት ሙሴ ባርደል ተነስቶ በሁለት እጁ ተቀበለና እጅ ነስቶ ተቀመጠ። ለሩሲያና ለነምሳ ንጉሶችም ደብዳቤ ጽፌአለሁ ለሁሉም በየእጃቸው የሚሰጡልኝ ታማኝ ሰዎች እየመረጥኩ ነው። እነ ዋልድማየር ጥሩ ሰዎች ነበሩ ግን ተዚህ ያለው ስራቸው ደግሞ ይቋረጣል ብቻ በምንም ብዬ አሁን እልከዋለሁ አሉ አጼ ቴዎድሮስ። መልካም ነው ጃንሆይ አለ ቆንስል ካሜሮን። ተሁሉ ነገር በፊት ጨርሳችሁልኝ የምትመጡት የኔን ቆንስሎች ወደ አውሮፓ መንግስታት የምልክበትን መንገድ ላገኝ የምችልበትን ሁኔታ ነው። ሰው ካልተቀራረበ አይተዋወቅም። የአውሮፓ ሰዎች አፍሪካ ሲሏቸው አውሬ የተፈረበት ጫካ መስሎ ነው አሉ የሚታያቸው። በዚህ ሁኔታ እኔም እንደነ ዳሆሜ ንጉሶች ለጣዖታት ብዙ መቶ ሰዎች እያረድኩ መስዋዕት ማቀርብ በዚህ መካከል በአንዳንድ አገሮች አሉ እንደሚባሉት ያሉ ፍጹም አረመኔዎች ያሉ ይመስላቸው ይሆናል። ስንተዋወቅ ግን ኢትዮጵያ እንዴት ያሉ በጨዋነትና በክርስቲያንነት ታንጸው የኖሩ ትውልዶች እንደነበሯት መረዳት ይችላሉ። ይህንንም ሲረዱ ሊረዱን ይችሉ ይሆናል አሉ አጼ ቴዎድሮስ። ይህንማ እኛ ስንመሰክረው የሚገባን አይደል? የኢትዮጵያ ህዝብ በብቸኝነት በመኖሩ በብዙ ግዙፍ ስልጣኔዎች ከአውሮፓ ህዝቦች ወደኋላ ሆኖ ቢገኝም በጨዋነቱ በእርጋታው በክርስቲያንነቱና በመንፈሱ ብርታት አውሮፓውያን መካከል በጣም ምርጥ ከሚባሉት ህዝቦች ጋር የሚወዳደር ነው አለ ቆንስል ካሜሮን። ግን እኮ ቆንስል አለ ሙሴ ባርደል ወደ ካሜሮን ዙሮ፣ ግን እኮ በኢትዮጵያ የቆዩ አውሮፓውያን ለአውሮፓውያን የሚገልጹት የኢትዮጵያ መልክ ፍጹም ሌላ ነው። እውነትህን ነው። ለወሬና ለጉራ የሚመጡ ዝና ፈላጊዎች ወደ አውሮፓ በሚመለሱበት ጊዜ የራሳቸውን ጥንካሬና ድፍረት ሌሎች ሳያዩት እነሱ ያዩትን አገር ሌሎች ሳያውቁት እነሱ ያወቁትን ነገር ለማጋነን በቅዱሳን መካከል ቆይተው እንደሆነ 10 ቀን 5 ጅራት ካላቸው ሰይጣኖች ጋር ቆይተን መጣን ይላሉ። እንዲህ አይነቶቹ ሰዎች በሰው ዘሮች መካከል መግባባትን እያጠፉ ጥላቻን፣ መናናቀንና መፈራራትን የሚፈጥሩ ናቸው አለ ቆንስል ካሜሮን። በዚህ ሁኔታ ሲወያዩ ጥቂት ከቆዩ በኋላ ንጉሥ ነገሥት ቴዎድሮስ ለቆንስል ካሜሮንና ለሙሴ ባርደል ልዩ ልዩ ስጦታና ሽልማት አድርገው ለንግስት ቪክቶሪያ የተዘጋጀውን ከወርቅ የተሰራ ልዩ ልዩ ገጸ በረከት ለቆንስሉ ሰጥተው በክብር ሸኟቸው። ቆንስል ካሜሮንና ሙሴ ባርደል በመጡበት ጊዜ እንደተደረገላቸው ሁሉ ሲሄዱም በየደረሱበት ሹማምንቱ እጅግ ከፍ ባለ አክብሮት እየተቀበሉ ከሚያስፈልገው በላይ መስተንግዶ እያቀረቡ ሸኟቸው። አጼ ቴዎድሮስ ጎንደር ሂደው የነዚህን ደብዳቤዎች መልስ በታላቅ ተስፋ ሲጠባበቁ የፈረንሳይ መንግስት በንጉሴ ጊዜ ያበላሸውን ግንኙነት ለመመስረት ሙሴ ጊዮም ሌዣን የተባለ ቆንስል ሹሞ ወደ ንጉሠ ነገሥት ቴዎድሮስ ላከ። አጼ ቴዎድሮስም ከአውሮፓ መንግስታት ተልከው ለሚመጡ ሰዎች ሁሉ ባላቸው የተለመደ አክብሮት ቆንስሉን አክብረው ተቀበሉት። ሙሴ ሌዣን በባህረ ኢያሪኮ አካባቢ የሚኖሩ ሰዎች ለሚታሙበት ቀላልና ቀበጥበት ባህሪ ምሳሌ ሆኖ ሊጠቀስ የሚገባው ተባራቂ ቢጤ ነበር። አጼ ቴዎድሮስ ያንድ ታላቅ ንጉሠ ነገሥት መልእክተኛ እንደመሆኑ መጠን በክብር ይዘው ሳለ በየቀኑ የሚናገረውን ሲለዋወጥ በሚያደርገው ነገር ሁሉ ሲንቀሸቀሽ ሲያዩት ይገረሙ ነበር። አንድ ቀን አጼ ቴዎድሮስ ከሙሴ ሌዣን ጋር ኢትዮጵያና ፈረንሳይ ወደፊት ሊመሰረቱት ስለሚችሉት ግንኙነት ሲነጋገሩ لهلوم موسي باردل سنقصان اغسطاك شميا متاو ملس اينا سمم منتون النادر قادة قالو نقصان اغسطو باردل على موسي لجان بشهد اراهن دي سنة تقوى مدرسنا كتك امت ابت ومبر بمنسات انديت نو قالو اتيو دوس قلالون كونسل بس الزبط يتملكتو باردل انديت يامنالو السكو في السم واشونا ليبا يهونا في تورنو عند نقصة نقص انديت السنام نو يلكالو على موسي لجال اي اني عم يلك يوالو واشونو تالكو استيم ملس ويم استيك الدرس بزيت قويالة السكة ملسة جن واشو عم تتوانالة تكرر السو واشو اني مونينال الو اتيتيو درس موسي لجانم باجري بيتي نابوليون سوستنيا قنسل مهون يمنصر رامس لو تيم ملاكك باردل استيم ملس درس بكم استراتن دي كوي تدرغة
تاتك بلو فرس كاسا بلو سو مار باردي شب رالن في يروسالم اني ما يو ترك ماي يمششن مكدن عفافو لي جوت بركتا يسيتون عناو كم واندان دن سموت ايما يو ترك باي يمششن مكدلا مكدلا قانشي كفو قرا سيتون هلو نكو سيكورا سيكورا وندو عنشين ودد تنيا كانشي قرا ايما يو ترك باي يمششن عيات جوت بيا يام بساون موت بساو اجم موتن نورا درقوت نرسافون اندت اج مصوصي تطات ايما يو ترك باي يمششن
ተክላላ ፕሮግራማችን በዚሁ ይተነቀቃል። ይህንን ፕሮግራም ነገ ጠዋት ከአንድ እስከ 3 እንዲሁም ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናሰማለን። ደናም ሹ
Oh, my God.